የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽንና የአፍሪካ ህብረት ሊቀመንበር ሙስታፋ ኪን በኒውዮርክ የመንግስታቱ ድርጅት ዋና ጽህፈት ቤት በአምስተኛው የአፍሪካ ህብረትና የመንግስታቱ ድርጅት ስብሰባ ወቅት የተካሄደ ውይይት የአደንዛዥ እጽ ሱሰኝነትና የወጣቶች ፈተና ለምሽቱ ከያዝናቸው ቅንብሮች ውስጥ ናቸው። ቅዳሜ ህዳር 25 2014 ዓ.ም። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮቻችን። ከምሽቱ ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ናት። በቅድሚያም የሰዓቱን የዓለም ዜና። መልካም ምሽት።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ሲዮን ግርማ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እና የአፍሪካ ህብረት ሊቀመንበር ሙሳ ፋኪ ረቡዕ ዕለት በዩናይትድ ስቴትስ ኒውዮርክ በሚገኘው የመንግስታቱ ድርጅት ዋና ቢሮ በአምስተኛው የአፍሪካ ህብረትና የመንግስታቱ ድርጅት ስብሰባ ላይ ተገኝተው በሰሜን ኢትዮጵያ እየተካሄደ ስላለው ግጭት ተወያይተዋል። በታላቁ ህዳሴ ግድብ ዙሪያም ሐሳቦች ተነስተዋል። አንቶኒዮ ጉቴሬሽ በኢትዮጵያ ነገሮች እየተሻሻሉ መሆናቸውን በመግለጽ ተስፋ እንዳላቸውም ተናግረዋል።
I have good news. I mean, 157 trucks arrived to Mekelle.
መልካም ዜና አለኝ። 157 እርዳታ የጫኑ መኪኖች መቀሌ ደርሰዋል። ስለዚህ የሰብአዊ ድጋፍ ተግባር ውጤታማ በሆነ መልኩ በድጋሚ እየተጀመረ ነው። ምናልባት የምንፈልገውን ያክል ላይሆን ይችላል፣ ነገር ግን ይሄ ጥሩ ምልክት ነው። በተጨማሪም የተባበሩት መንግስታት ድርጅት በረራዎችን ከአዲስ አበባ ወደ መቀሌ ማድረጉን በድጋሚ ጀምሯል። ስለዚህ ወደፊት ቀና የሆነ ውይይት ሊመጣ እንደሚችል የሚያመላክቱ ትናንሽ ተስፋዎች አሉ።
ሁለቱ ከፍተኛ ባለስልጣናት የመንግስታቱ ድርጅትና የአፍሪካ ህብረት ሰላምና ጸጥታ ዙሪያ ሊኖራቸው ስለሚገባው የላቀ ትብብርና አጀንዳ 2063 እና አጀንዳ 2030 ተብለው በሚታወቁት የዘላቂ ልማት ጉዳዮች እንዲሁም በኮቪድ-19 በነጻ ገበያ እና በአየር ንብረት ለውጥ ዙሪያ ተወያይተዋል። አድማጮች፣ የስብሰባውን ይዘት የተመለከተ ሰፋ ያለ ዘገባ ከዜናው በኋላ እናስደምጣችኋለን። በማዕከላዊ ማሊ የጂሃዲስት አማጽያን ቡድን አባላት መሆናቸውን የተጠረጠሩ ታጣቂዎች ሲቪል ሰዎችን አሳፍሮ ሲጓዝ በነበረ አውቶቡስ ላይ በፈጸሙት ጥቃት 30 ሰዎች መግደላቸውን የአካባቢው ባለስልጣናት ገለጹ። የፈረንሳዩ የዜና ወኪል AFP ባለስልጣናቱን ጠቅሶ እንደዘገበው አሸባሪዎቹ አርብ ዕለት ባንዲ ጋራ በተባለች ከተማ አቅራቢያ እየተጓዘ በነበረው አውቶቡስ ላይ በፈጸሙት ጥቃት ተሳፋሪዎቹ በከፍተኛ ሁኔታ በጥይት ተደብድበው መገደላቸውንና አውቶቡሱ ሙሉ ለሙሉ መቃጠሉ ታውቋል። አንድ ስማቸው እንዳይጠቀስ የጠየቁ የአካባቢው ባለስልጣን ወደ አካባቢው የጸጥታ ኃይሎች መላካቸውን ተናግረዋል። ከተጎጂዎቹ መካከል ህጻናትና ሴቶች እንደሚገኙበት ታውቋል። እስካሁን በምዕራብ አፍሪካ ውስጥ ከሚገኙ ታጣቂ ቡድኖች ውስጥ የትኛውም ለጥቃቱ ኃላፊነት አልወሰደም። በደቡብ ሱዳን ሰሜናዊ ግዛት ዩኒቲ ውስጥ ትላንት አርብ በደረሰው ከባድ የጎርፍ አደጋ ሁሉም የመገናኛ አገልግሎቶች በመቋረጣቸው ማህበረሰቡ አስፈላጊ ቁሳቁሶችን ለማግኘት ችግር እንደተፈጠረበት የአካባቢው ባለስልጣናት ገለጹ። 700,000 ሰዎችን ለጉዳት የዳረገው ይህ የደቡብ ሱዳኑ አስከፊ ጎርፍ ከ60 ዓመት በኋላ የታየ ከባድ ጎርፍ መሆኑ ታውቋል። የተባበሩት መንግስታት የስደተኞች ጉዳይ ኤጀንሲ በጥቅምት ወር ስለ ጎርፉ ሁኔታ ሲያስታውቅ የአየር ንብረት ለውጥን ዋና መንስኤ አድርጎ ጠቅሶታል። የደቡብ ሱዳን የቤቶችና የህዝብ አገልግሎት ሚኒስትር ዴታ ቱንጓር ኩዊንግ ከሱዳን ጋር አዋሳኝ በሆነችው ዩኒቲ በደረሰው በዚህ ጎርፍ አደጋ ምክንያት ከፍተኛ የሆነ የምግብ እጥረት መከሰቱን ገልጸው ህጻናት ለተመጣጠነ ምግብ እጥረትና ለወባ በሽታ የመጋለጥ እድላቸው እንደሚሰፋ ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የኮሮና ቫይረስን ኦሚክሮን ዝርያን ካገኙ በኋላ በደቡብ አፍሪካ ሀገሮች ላይ የጉዞ እገዳ መጣሉ በእጅጉ እንዳስደነገጣቸውና በስሜት መደበላለቅና መረበሽ ላይ እንደሚገኙ ቦትስዋናዊው ተመራማሪ ዶክተር ሲኩሌ ሞዮ አስተውቆ ሳይንስ እንዲነው የሚሸለመው ሀገሮችን ጥቁር መዝገብ ላይ በማስፈር ቫይረስ ፓስፖርት አቅም ድንበሮችን አይለይም በዚህ ቫይረስ ሰፈር የለየ ፖለቲካ መጫወት አይቻልም የሚሻለው ትብብር ብቻ ነው ብለዋል የቦትስዋናው ሃርቫርድ ኤድስ ምርምር የአጋርነት ኢንስቲትዩት ሳይንቲስቱ ሞዮ ዛሬ ከአሶሺየትድ ፕሬስ ጋር ባደረጉት ቃለ ምልልስ ዶክተር ሞዮ የህብለ በራሄ አሰላለፋቸውን ቀይረው ባገኙአቸው የቫይረሱ አይነቶች ላይ ለሳምንታት ያካሄዱትን ምርምር ግኝት ባለፈው ሳምንት መጀመሪያ በኢንተርኔት ካወጡ በኋላ የደቡብ አፍሪካና የሆንግ ኮንግ ተመራማሪዎችም ተመሳሳይ ዝርያ ማግኘታቸውን ወዲያውኑ አሳውቀዋል። ቦትስዋና ዋና ከተማ ጋቦሬኔ ከሚገኘው ቤተ ሙከራቸው የተናገሩት የ48 ዓመቱ ተመራማሪ ዶክተር ሞዮ ኦሚክሮንን ያገኘ ሳይንቲስት በሚል መታወቃቸው አሁን እንደሚቆጫቸው ገልጸዋል። ሳይንቲስቶች አብረን ልንሰራ እንዲህ አይነቱ ግኝት ሲኖርም ሁላችንም በአንድ ምሁን በሌላ መንገድ የምናበረክተው ስለሚኖር ልንኮራ ይገባናል የምርምራችንን ውጤት ኢንተርኔት ላይ የምናወጣውም ከሌሎች ሚሊዮኖች የዘረመላስተላልፎች ጋር ማነጻጸር እንድንችል ነው ብለዋል። ኦሚክሮን ከ50 በላይ ተለዋዋጭ ተፈጥሮ ኖሮት በማግኘታቸው ሳይንቲስቶቹ እየተደነቁ መሆኑን ኤፒ ዘግቧል። ይሁን እንጂ ዓለም አሁን ተመሳሳይ ሐሳብ እየተናገረ መሆኑ በወረርሽኙ ዙሪያ አዲስ ዓለም አቀፍ ቁርጠኝነት እየታየ መሆኑ እንደሚያጽናናቸውና ተስፋ እንደሚሰጣቸውም ዶክተር ሲኩሉሌ ሞዮ ተናግረዋል። ወረርሽኙ ለአፍሪካም አዲስ የማንቂያ ጥሪ ነው ለሰው ልጅም በመላም ታላቅ ትምህርት ነው ሲሉ አክለዋል ሳይንቲስቱ። አድማጮች ለዜናው ተመደበው ሰዓት በዚህ አበቃ። ከቀሪ የቀዳሚ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከቅዳሜ ህዳር 25 2014 ዓመተ ምህረት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ወደ ምሽቱ ቅዳሜ ዘገባ ከማምራታችን አስቀድሞም ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ ላሰማችሁ።
የቪየትናምን ጦርነት የምቃወመው ለአሜሪካ ባለኝ ፍቅር ምክንያት ነው። ይህንን ጦርነት ተቃውሞ የምናገረው በአሜሪካ በመከፋቴ።
I am disappointed with America.
I don't oppose war in all circumstances and when I look
ጦርነትን በሁሉም ሁኔታ ብዬ በደፈናው የተቃወምኩ አይደለም። እኔ የምቃወመው የተረገመ ወይም ትርጉምለሽ ጦርነትን ነው።
It's a dumb war.
የቀድሞ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ እና የጥቁሮች መብት ታጋዩ ዶክተር ማርቲን ሉተር ኪንግን ድምጽ ነው የሰማችሁት። አሜሪካና ጦርነቶቿ በሚል ርዕስ ዩናይትድ ስቴትስ በዘመኗ ያካሄደቻቸውን ጦርነቶች በተከታታይ በሚተርክ ቅንብር በሁለተኛው አጋማሽ ስርጭት ይመለሳሉ። አድማጮች አሁን ወደ ቀዳሚው ቅንብር። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽና የአፍሪካ ህብረቱ ሊቀመንበር ሙሳ ፋኪ ባለፈው ረቡዕ በኒውዮርክ ከተማ በሚገኘው የመንግስታቱ ድርጅት ዋና ጽህፈት ቤት በአምስተኛው የአፍሪካ ህብረትና የመንግስታቱ ድርጅት ስብሰባ ወቅት ተገናኝተው ነበር። ሁለቱ ከፍተኛ ባለስልጣናት የመንግስታቱ ድርጅትና የአፍሪካ ህብረት በሰላምና በጸጥታ ጉዳይ ዙሪያ ሊኖራቸው ስለሚገባ የላቀ ትብብር እንዲሁም አጀንዳ 2063 እና 2030 ተብለው በሚታወቁት የዘላቂ ልማት ጉዳዮች ላይም ተወያይተዋል። ከዚህም በተጨማሪ በኮቪድ-19 በነጻ ገበያና የአየር ንብረት ለውጥን በሚመለከቱ ርዕሰ ጉዳዮች ዙሪያ የተወያዩ ሲሆን በአሁኑ ወቅት በሰሜን ኢትዮጵያ እየተካሄደ ስላለው ግጭትና እንዲሁም በታላቁ ህዳሴ ግድብ ዙሪያም ሐሳብ ማንሸራሸራቸው ተዘግቧል። የደንገረመው በዚህ ዙሪያ የተጠናቀረውን ዘገባ እንዲህ አቀናብረዋለች።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ረቡለት በአምስተኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት አመታዊ ስብሰባ ላይ ተገኝተው በተለያዩ ጉዳዮች ላይ የተወያዩ ሲሆን በውይይታቸው ባነሷቸው አንኳር ጉዳዮች ዙሪያ ከጋዜጠኞች ጋር ቆይታ አድርገዋል። ሁለቱ ባለስልጣናት አፍሪካ ህብረትና የተባበሩት መንግስታት ድርጅት በ2060ና በ2030 የዘላቂ ልማት አጀንዳዎችና በሰብአዊ መብት ጉዳዮች የጋራ ማዕቀፍ ዙሪያ መወያየታቸውን አስታውቋል። መሪዎቹ ዓለም አቀፍ ማህበረሰቡ በአፍሪካ ለኮቪድ-19 ወረርሽኝ ምላሽና በክትባት ስርጭትን ለማሳደግ በጥራትና እርግጠኛ በሆነና ለረጅም ጊዜ የሚቆይ መድኃኒትን በመስጠት ምላሹን እንዲያሳድጉም ጥሪ አድርገዋል። ሁለቱም ባለስልጣናት ኦሚክሮን በተሰኘው አዲሱ የኮቪድ-19 ዝርያ እንዳሳሰባቸው የገለጹ ሲሆን የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ከአዲሱ ኦሚክሮን ዝርያ መገኘት ጋር ተያይዞ አንዳንድ ሀገራት በደቡብ አፍሪካ ላይ የጣሉት የጉዞ እገዳ ተገቢ አይደለም ሲሉ እንዲገልጸውታል።
Sur la question du nouveau variant Omicron, l'ensemble de la région Afrique.
ከአዲሱ የኮቪድ-19 ዝርያ መገኘት ጋር ተያይዞ ደቡብ አፍሪካ ላይ የተጣለውን የጉዞ ገደብ አስመልክቶ ከተባበሩት መንግስታት ድርጅት፣ ከአፍሪካ ህብረት ድርጅት አባል አገሮችና እንዲሁም ከዓለም የጤና ድርጅት በተጨማሪም የአፍሪካ የበሽታዎች ቁጥጥርና መከላከያ ማዕከል CDC ከሌሎች ተቋማት ጋርም ጭምር በመሆን እገዳው ሳይንስን መሰረት ባደረገ ውሳኔ አይን ኢፍትሃዊ መሆኑን ለነኚህ ሀገሮች ለማስረዳት በመስራት ላይ እንገኛለን። ይሄ ቫይረስ በደቡብ አፍሪካ መገኘቱ ከመረጋገጡ አስቀድሞም በአንድ ወይም በሁለት የአውሮፓ ሀገሮች ተገኝቶ እንደነበር ታውቋል።
የመንግስታቱ ድርጅት ዋና ጸሐፊ ጉቴሬዥም ተመሳሳይ ሐሳብን ያነሱ ሲሆን ኮቪድ-19 ለመከላከል በአጠቃላይ የጉዞ ክልከላዎች ተገቢ እንዳልሆኑ በመግለጽ አማራጭ ያሉትን ሐሳብ ጠቁመዋል።
The people of Africa cannot be blamed for the immorally low level of vaccination.
አፍሪካውያን በቀረበላቸው በሞራል እጅግ የወረደ የክትባት ስርጭትም ሆነ ከዓለም ጋር እየተጋሩ ባሉት የሳይንስና የጤና መረጃ ምክንያት ሊወቀሱ አይገባም። ቫይረሱ ድንበር የለሽ ሆኖ ሳለ ወደ አንድ ሀገር ወይንም ክልል የሚደረጉ ጉዞዎች ላይ ክልከላዎችን ማድረግም ሆነ አንድን ሀገር መገደብ እጅግ ኢፍትሃዊ እንዲሁም አደገኛ የሆነ ስህተትና ውጤት አልባም ነው። ስለዚህ መንግስታት ተደጋጋሚ ምርመራዎችን ከሌሎች ውጤታማ ከሆኑ መመሪያዎች ጋር በማቀናጀት ተግባራዊ እንዲያደርጉ እንዳማራጭ ጥሪ አቀርባለሁ። ይሄ ብቻ ነው ምጣኔ ሀብትና የጉዞ ተስፋዎችን ሳይውቅ የቫይረሱን ስርጭት እንዲቀንስ የሚያደርገው። በመቀጠል ደግሞ ዓለም ከሞራል ውጪ ኢፍትሃዊ የሆነ ያልተመጣጠነ የምጣኔ ሀብት መቋቋሚያ መንገዱን ማስተካከል ይኖርበታል።
በአፍሪካ 6.7% የሚሆነው ህዝብ የኮቪድ-19 መከላከያ ክትባት እንደደረሰውም ተገልጿል። ሁለቱ ከፍተኛ ባለስልጣናት አህጉሪቱ ኮቪድ-19 ካሳደረባት ጫና እንድትላቀቅም ነጻ የንግድ ቀጠናን ማጠናከር፣ አካታችና ዘላቂ የሆነ ልማት አስፈላጊነትንም ያነሱ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አህጉሪቱ በኮቪድ-19 ወረርሽኝ ምክንያት ምጣኔ ሀብቷ ክፉኛ ተደቁሷል ብለዋል።
We focus on a number of keys to economic recovery for Africa. First,
ይህ ፍጹም ተቀባይነት የሌለው ነገር ነው። አፍሪካ ከወረርሽኙ በፊት ጥሩ እየተሻሻለች ነበር። ባለፉት 10 አመታት በዓለም ላይ በፍጥነት እየተመነደገ የመጣ እድገት ብታስመዘግብም አሁን ግን ዓለም አቀፍና ውጤታማ የሆነ ትብብር ባለመኖሩ ምጣኔ ሀብቷ ወድቋል።
አፍሪካ ኮቪድ-19 ካሳደረባት ጫና እንድታገግም ሽግግሩ ቁልፍ በሆኑ በኃይል አቅርቦት፣ የምግብ ስርዓት፣ የዲጂታል ትስስርና መሰረተ ልማቶች ላይ ትኩረት ማድረግ እንደሚያስፈልገውና ይህም የመንግስታት የበጀት እቅድ ተግባራዊ እንዲሆን እንደሚረዳ አስታውቋል። ከዚህ በተጨማሪም የአፍሪካ ሀገራት የውጭ ቀጥተኛ መዋለ ንዋይ ፍሰትና የብድር ቅነሳ ለስራ ፈጠራና ማህበራዊ ድጋፍ ማድረግ እንዲሁም ድህነትን ለመቀነስ እንደሚረዳም አስታውቋል። አያይዘውም በቅርቡ በግላስኮ ስኮትላንድ በአየር ንብረት ለውጥ ዙሪያ የተደረሱ ስምምነቶች ለአየር ንብረት ለውጥ አነስተኛ ሚና እየተጫወተች ነገር ግን ጉዳቱ ደግሞ ከፍተኛ በሆነባት በአፍሪካ ትልቅ ሚና እንዳለው በማንሳት አወድሰዋል። ሁለቱ ባለስልጣናት የአየር ንብረት ለውጥ በማዕከላዊ አፍሪካ፣ በአፍሪካ ቀንድ፣ በምዕራብ አፍሪካና በሳህል ሀገራት ስላሳደረው ጫናም መወያየታቸውን አስታውቋል። ሌላው በዚህ አመታዊ ስብሰባ ላይ በከፍተኛ ሁኔታ የተነሳው አህጉሪቱ እየተጋፈጠችው ያለው
ያለችው የሰላም የደህንነትና የልማት እንዲሁም የሰብአዊ አያያዝ ጉዳዮች ነው። ከዚህ አንጻርም በማዕከላዊ አፍሪካ ሪፐብሊክ ኢትዮጵያ፣ ሶማሊያ፣ ደቡብ ሱዳንና ሱዳን ባለው ጸጥታ ዙሪያና በመላው አህጉሪቱ እያሽቆለቆለ ስለመጣው የሰብአዊ መብት አያያዝም በማንሳት መወያየታቸውን አስታውቀዋል። በማዕከላዊ አፍሪካ በፕሬዝዳንት ዲዮዶራና በሁሉም አካላት የተደረገውን የተኩስ አቁም አድንቀዋል። ከዚህ በተጨማሪ በኢትዮጵያ ጉዳይ ላይ ጋዜጠኞች ጥያቄ ያነሱ ሲሆን በአሁን ሰዓት ኢትዮጵያ ውስጥ ያለውን ግጭት ለማስቆም በአፍሪካ ህብረት በኩል ስለሚደረገው ጥረት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ለቀረበላቸው ጥያቄ እንዲህ ሲሉ አስረድተዋል።
ኢትዮጵያን በተመለከተ እንደ አውሮፓውያን የዘመን አቆጣጠር በህዳር 2020 ዓ.ም በትግራይ ችግር ነበር። ካለፈው አመት ህዳር 9 አንስቶም የአፍሪካ ህብረት በጉዳዩ ላይ ስራ ጀምሮ ነበር። ድርጅቱ የኢትዮጵያ ሉዓላዊነት አንድነትና ራስ ገዝነትን አረጋግጧል። በተመሳሳይ ደግሞ ይህን መሰል ችግሮች ሊፈቱ የሚችሉት ፖለቲካዊ በሆነ ውይይት እንደሆነ አቋም በመያዝ እስካሁን እንደጸናን እንገኛለን። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት የአፍሪካ ህብረት ጊዜያዊ ፕሬዝዳንት እንዲሁም ከአፍሪካ ህብረት ኮሚሽን ጋር በመሆን 3 የቀድሞ የአገር መሪዎችን በመምረጥ በሁለቱ አካላት መካከል እንዲያሸማግሉ ልዩ ልዑክ ልከን ነበር። ይህን መሰል ጥረቶችም መጀመሪያ ላይ የሚቻሉ አልነበሩም። የፌዴራል መንግስቱ ይሄ የሀገር ውስጥና የፍትህ ጉዳይ ነው ብሎ ያምን ነበር። ነኚ ሰዎች የጦር ሠራዊቱን አባላት የገደሉና በጦር ሠራዊቱ ላይም ጥቃት የከፈቱ ነበሩ። ስለዚህም የመንግስት አቋም ያ ነበር። ከዚያ በኋላ ግን ችግሩ ወደ ለየለት ጦርነት በማምራት መባባስ ያዘ። ነሐሴ ወር ላይ እኔ ራሴ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦቦሳንጆን በአፍሪካ ተፋሰስ ሀገሮች በተለይም ደግሞ በኢትዮጵያ ላይ ትኩረት በማድረግ እንዲሰሩ ልዩ ልዑክ አድርጌ መረጥኳቸው። እርሳቸውም በሁለቱም ወገኖች መካከል ዳግም ግንኙነት እንዲጀመር አድርገዋል። በአዲስ አበባ በጣሊያንና ትግራይ መካከል ተመላለሱ። እስካሁን ድረስም 3 ጊዜ ተመላልሰዋል። ሁለቱንም ወገኖች አዳምጠዋል። መንግስት ህወሓት ወደ ድንበሩ እንዲመለስ ይሻል። በተጨማሪም የጠቅላይ ሚኒስትር አብይ አህመድን መንግስታዊ ህጋዊነት እንዲቀበልና ዕውቅና እንዲሰጥ ይፈልጋል። በሌላ በኩል ህወሓቶች የሰብአዊ አቅርቦት እንዲሻሻል ይፈልጋሉ። የጉዞ ኮሪደሮች እንዲከፈቱ፣ የኤርትራ ኃይሎች ለቀው እንዲወጡና በክልሉ የህዝብ አገልግሎት አቅርቦቶች እንዲመለስም ይፈልጋሉ። በሰፊው ካነሳ ነው በሁለቱም ወገኖች በኩል እነኚህ ችግሮች ናቸው የሚነሱት። ከሁለቱም ጋር መነጋገራችንን ብንቀጥልም እንዳለመታደል ሆኖ ግን በተጨባጭ አሁን ያለው ጦርነቱ ቀጥሏል። በርግጥ ሰሞኑን ግንባር ላይ ጦርነቱ እንደቀጠለና ብሎም መረጋጋት እየመጣ መሆኑን አይተናል። ነገር ግን ይህ ሁኔታ በጥልቅ ያሳስበናል። ከዚህ አኳያ ከተባበሩት መንግስታት ድርጅት ጋር አንድ ላይ ቆመናል። የሚያሳስበን ጉዳይ የተኩስ አቁም ነው። ይሄ በእርግጠኝነት መሆን አለበት።
በተመሳሳይ የመንግስታቱ ድርጅት ዋና ጸሐፊ አሁን ላይ ነገሮች እየተሻሻሉ መምጣታቸውን እንዲህ ሲሉ ገልጸዋል።
I have good news. I mean, 157 trucks arrived to Mekelle.
መልካም ዜና አለኝ። 157 እርዳታ የጫኑ መኪኖች መቀሌ ደርሰዋል። ስለዚህ የሰብአዊ ድጋፍ ተግባር ውጤታማ በሆነ መልኩ በድጋሚ እየተጀመረ ነው። ምናልባት የምንፈልገውን ያክል ላይሆን ይችላል፣ ነገር ግን ይሄ ጥሩ ምልክት ነው። በተጨማሪም የተባበሩት መንግስታት ድርጅት በረራዎችን ከአዲስ አበባ ወደ መቀሌ ማድረጉን በድጋሚ ጀምሯል። ስለዚህ ወደፊት ቀና የሆነ ውይይት ሊመጣ እንደሚችል የሚያመላክቱ ትናንሽ ተስፋዎች አሉ።
ከዚሁ ጋር ተያይዞ የመንግስታቱ ድርጅት ከሰሞኑ ተጨማሪ መረጃዎችን ያወጣ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በኢትዮጵያ 3.7 ሚሊዮን ሰዎች፣ በአማራ ክልል 500 ሺህ፣ በአፋር ክልል 5.2 ሚሊዮን የሚሆኑ ደግሞ በትግራይ ክልል ከፍተኛ የሆነ የምግብ ድጋፍ ይሻሉ ሲሉ አስታውቋል። ከነዚህ ውስጥም 400 ሺህ የሚሆኑት ከፍተኛ በሆነ ረሃብ ውስጥ እንደሚገኙም ገልጸዋል። ቃል አቀባዩ አያይዘውም ባለፈው ሳምንት 157 ሰብአዊ ድጋፍ አቅርቦትን የጫኑ መኪኖች መቀሌ መድረሳቸውን ዳግም ያስታወሱ ሲሆን ነገር ግን ወደ ትግራይ ክልል ከባለፈው ነሐሴ ወር ጀምሮ የነዳጅ አቅርቦት አለመድረሱን በመግለጽ በአሁን ሰዓትም 8 የነዳጅ መኪኖች ከአፋር ክልል ለመውጣት ፍቃድ እየጠበቁ ነው ሲሉ ገልጸዋል። ከባለፈው ሳምንት ጀምሮ በሳምንት ሁለቴ ከአዲስ አበባ መቀሌ የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ሰራተኞች የአየር ጉዞ መጀመሩንና ሰራተኞችን ማለዋወጥ እንዲሁም ለስራ ማስኬጃ የሚያገለግል ገደብ ያለው የጥሬ ገንዘብ መተላለፉንም አስታውቋል። በትግራይ የውሃና የንጽህና አገልግሎት ድጋፍ ለሚሹ 27000 ሰዎች እርዳታ መደረጉን፣ የጤና ድጋፍ ለሚሹ 23000 ሰዎች እንዲሁም ለ179000 ሰዎች ደግሞ የምግብ ድጋፍ መደረጉንም አስታውቋል። በተመሳሳይ በአማራና በአፋርም የሰብአዊ ድጋፍ መጨመሩንና በደሴ ለ35000 ሰዎች በኮምቦልቻም ለ79000 የሀገር ውስጥ ተፈናቃዮች የምግብ ድጋፍ ደርሷል ሲሉ አስታውቋል። በአፋርም ለ86000 ሰዎች ተመሳሳይ እርዳታ መደረጉን ገልጸዋል። ከአፍሪካ የጸጥታ ጉዳይ ጋር በተያያዘ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ የህዳሴው ግድብን ጉዳይንም ያነሱ ሲሆን የህብረቱ ሊቀመንበር ፕሬዝዳንት ቴክሸዴ ሰላማዊና ገንቢ የሆነ መፍትሄ ለመፈለግ የሚያደርጉትን ጥረት በማድነቅ አልፈዋል። ከጸጥታ ጋር ተያይዞም የማዕከላዊ አፍሪካ ያለው የጸጥታ ችግር፣ ሽብርተኝነትና የቻይና ጉዳይን በተመለከተ ያለው ችግር ምን ይመስላል በሚል ለቀረበላቸው ጥያቄ የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ የአፍሪካ ቻይና ግንኙነት እንደ ችግር መታየት የለበትም ሲሉ አስረድተዋል።
Moi, je ne le sens pas comme défi. Les défis du continent sont connus.
ይህን እናውቃለን። ከቻይና ጋር በትብብር በሚኒስትሮች ደረጃ በዳካር ሴኔጋል የቻይና አፍሪካ ፎረም አለን። ለተለያዩ አይነት ጥምረቶች በተለይም ለምጣኔ ሀብታዊ ጥምረት ነጻ ይሆን አህጉር ነን። ለኛ ቁልፉ የሀገሪቱን ፍላጎት መጠበቁ ነው። ይሄም በአህጉር ደረጃም ሆነ በአገር ደረጃ እየተከበረ ነው።
ሊቀመንበሩ በአህጉሪቱ የሽብርተኝነት ስጋት መኖሩን አንስተው ከሊቢያ እስከ ሞዛምቢክ በተለይም በሰሃል አካባቢ ከፍተኛ የሆነ የሽብርተኝነት ስጋት አለ ያሉ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከአፍሪካ ተልእኮ ጋር በመሆን ሽብርተኝነትን የመዋጋት ኃላፊነት እንዳለውም አሳስበዋል። በተጨማሪም ለሁለቱም ባለስልጣናት በአሜሪካ ድምጽ ጋዜጠኛ ማርጋሬት በሽር በአሁን ሰዓት በሱዳን ሽግግር መንግስት ቢቋቋምም ህዝቡ ግን አሁንም ለተቃውሞ ጎዳና ላይ መሆኑን እንዴት ታዩታላችሁ በሚል ለቀረበላችሁ ጥያቄ የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ወታደራዊ መፈንቅለ መንግስቱ በአፍሪካ ህብረት ተቀባይነት እንዳላገኘ አስታውሰው፣ ነገር ግን አሁንም ቢሆን በወታደራዊ ኃይሉና በሲቪሉ አመራር መካከል የተደረሰው ስምምነት ሊያመልጥ የሚገባው እድል አይደለም ሲሉ ሀገሪቱን በማረጋጋቱ ረገድ ያለው ሚና አጽንኦት ሰጥተው አሳስበዋል። በተመሳሳይ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም በዚህ ጉዳይ ላይ እንዲህ ብለዋል።
Pour la libération du Premier ministre Hancock et pour son rétablissement comme Premier ministre.
On s'est battu pour ጠቅላይ ሚኒስትሩ ወደ ስራ ገበታቸው እንዲመለሱ ተዋግተናል። እኔ ራሴ ጀነራል አብዱል ፈታ ቡርሃንንና ጠቅላይ ሚኒስትሩን አነጋግሬያቸው ነበር። ለኔ ጠቅላይ ሚኒስትሩ ተለቀው ወደ ስራቸው መመለሳቸው ትልቅ ስኬት ነው። በህዝቡ ዘንድ ስላደረው ስሜት መረዳቴን ለመግለጽ ወዳለሁ። ወታደር መሩን መፈንቅለ መንግስት የተመለከቱ ሰዎች የተደረሱ ስምምነቶች ላይ ጥያቄ ሊኖራቸው ይችላል። በዚህ መልኩ ያለውን የህዝብ ምላሽ እረዳለሁ። ይሄ ማለት እጅግ ብዙ ሰዎች ወታደሩ የተሳተፈበትን ምንም ነገር አንፈልግም እያሉ ነው። ነገር ግን ምክንያታዊ መሆን ያስፈልጋል። አሁን ያለንበት ሁኔታ የተመቻቸ አይደለም። ነገር ግን ወደ ዲሞክራሲ የሚወስደን ሂደት ነው።
ዋና ጸሐፊው አክለውም ህዝቡ ለጠቅላይ ሚኒስትር አብደላ ሐምዶክ በቀጣይ ሽግግሩ ላይ ድጋፍ ሊያደርግ ይገባል ሲሉም አሳስበዋል። በተመሳሳይ በጥቂት ሳምንታት ጊዜ ውስጥ በሊቢያና በሶማሊያ ስለሚኖሩ ምርጫዎችም ከጋዜጠኞች ጥያቄ ቀረበላቸው ሲሆን በሶማሊያም ሆነ በሊቢያ የሚደረጉት ምርጫዎች ሰላማዊ እንዲሆኑ መሰራት እንዳለበት አጽንኦት ሰጥተው ሁለቱም ገልጸዋል። ሁለቱ ባለስልጣናት በቀጣይ 6ኛው የአፍሪካ ህብረት የተባበሩት መንግስታት ስብሰባ በጋራ በሚደረስ ስምምነት በመጪው በጎርጎሮሳውያኑ 2022 እንደሚደረግ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለሁ። አድማጮች፣ ተከታዩ ደግሞ የወጣቶች ፈተናና ያደንዛዥ እጽ ሱሰኝነት በሚል የተጠናቀረ ዘገባ ነው።
ያደንዛይ ጽሱሰኝነት ወጣቶችን ከሚፈትኑ ዋና ዋና ከሚሰኙ ችግሮች መካከል አንዱ መሆኑ ይታወቃል። ከዚህ ችግር ለመውጣት የሚያበቃውን መላ የሚመክሩ ተቋማት ታዲያ በበቂ ሁኔታ ባለመኖራቸው የወጣቶችን ፈተና ባጭሩ ለመግታት አዳጋች አድርጎታል። ይህም ቢሆን ጥቂት የማይባሉ ወጣቶች ከገቡበት የሱስ ህይወት ለመውጣት የግል ትግል ጀምረዋል። አኮር መልካ ለዚህ ምሳሌ የሚሆኑ ሶስት ወጣቶችን በአምቦ ከተማ አነጋግሯል። ሱስን በሚመለከተው ህይወታቸውና በጥረታቸው ዙሪያ ተጫውተዋል።
በጣም አመሰግናለሁ። በወጣቶች ዙሪያ በዛሬው ዕለት ምን ወያይበት ርዕስ ሱስና መዘዙ ወጣት ከሱስ ለመላቀቅ ምን ማድረግ አለበት በሚለው ዙሪያ ነው። አንድ ወጣት ምን አይነት ተጽዕኖ ነው ለሱስ እንዲገባ የሚያደርገው? ከናንተ መካከለም ደግሞ ከዛ ነገር ተምሮ ለመመለስም ጥረት የሚያደርግ ወጣት ሊኖር ይችላል። እንዴትስ አንድ ወጣት ራሱን ከሱስ ተጠብቆ ለዓላማው መብቃት አለበት የሚለውን አጠራርገን ነው የምንወያየው ማለት ነው። በቅድሚያ ካድማጮች ጋር እንተዋወቃለን። በማስቀጠል እናንተ የትኛውን የሱስ አይነት ነው በአሁን ሰዓት እየተገበራችሁ ያላችሁት? ወደዛስ ሱስ እንድትገቡ ያደረጋችሁ ነገር ምንድነው? መንስኤው ማለት ነው። በሱን ገጥናለን ማለት ነው። ወንድሜ ካንተ ልጀምር።
እሺ፣ እኔ ሮባ በቀለ ባላለሁ። አሁን ላይ ግራጁዌት አግቼ ስራ አጥቼ እየተቀመጥኩ ነው። እኔ አሁን ያለብኝ ሱስ በመጀመሪያ ደረጃ የጫት ሱስ ነው። ከዛ በኋላ ደግሞ ትንሽ አልኮልም እጠቀማለሁ።
እሺ፣ አመሰግናለሁ። ስሜ ጫራ ዳጋጋ ይባላል። የጫት ሱስ ነው ያለብኝ።
ስሜ ወቢኩም ሳይባላለሁ። እኔ በጫት ሱስና በሲጋራ ሱስ እንትን ብያለሁ።
እሺ፣ አመሰግናለሁ። ሁላችሁ እንድትገቡ ያደረጋችሁ ነገር ምንድን ነው?
እኔ ወደዚህ ሱስ ዓለም እንደምገባ ያደረገኝ አንደኛ የጓደኛ ግፊት፣ በሁለተኛ ደረጃ ደግሞ የትምህርት ኮንዲሽን ደረሰኝ ዩኒቨርሲቲ ኢንቫይሮመንቱ በቃ ጫት ስለሚዘወተርበት ወደ ሱስ ዓለም የገባሁት ስፔሻሊ 2008 ዩኒቨርሲቲ ላይ ለማጥናት አሪፍ ነው ካልቃም ይሄን ነገር ካልተጠቀምክ መጠጣት ምናምን የሚል የጓደኛ ዶርም ላይ ያሉ ጓደኞቼ ጫና በማድረግ እና ደግሞ እኔም እስቲ ልሞክረው ሊው በሚለው ወደዚህ ዓለም ወደ ሱሱ ዓለም ገባሁ። ለዚህ ነው ማለት ነው አሁን ላይ ታመስ ማለት ነው
ጫና። እሺ፣ እኔ ወደ ጫት የገባሁት በአንደኛ ተምሬ በዛ ሰዓት ስራ አላገኘሁም። ሁለተኛ ደግሞ ወጣቱ ኤዶም ይውልበት ቦታ የለውም። ሁለተኛ ላይ ደግሞ ያው ጓደኛ የሚቀሙትን ሰው ውጪ ላይ ያየ እኔም ለመክሮ የሚለው ተደብቀም አንድ ሁለት ያረክ በዛ ሱስን እንደዚህ ነው የገባሁበት ማለት ነው። 7 አመት ቀም ያለው
ወዲ
ያው ይሄን ሱስ የጀመርኩት ወደ 5 አመት ምናምን ሆኖኛል። ወደዚህ ሱስ የገባሁት ያው እንደ ቀልድ እኔም ለመክሮ በሚለው ቀስ በቀስ ወደዚህ ሱስ በመላመድ ባጃጅም ነዳ ነበር። ከዛ በኋላ ስራ ማጣው በዛ ባጃጅም ተባረርኩ። በዛው ነው ወደዚህ ሱስ የገባሁት። ያው ስራ አጥነቱም እንግዲህ ወደዚህ አገፋፍቶ አስገብቶኛል። አሁን እንግዲህ ያው ከዚህ ለመውጣት ጥረት እያደረኩ ነው።
የትኛው ነው የጀመርከው ቅድሚያ? ሲጋራ ነው ወይስ ጫት?
በፊት የጀመርኩት ሲጋራ ነበር። ቀስ በቀስ አሁን ጫቱንም እንትን ማለት ጀመርኩ። በዛው ነው ወደ ሱስ የገባሁት።
ቀደም እንደነገራችሁኝ በመግቢያው ላይ ከዚህ ሱስ ለመውጣት ጥረት እያደረጋችሁ መሆኑን ነግራችሁኛል። በመጠኑም ቢሆን የቀነሳችሁት ነገርም እንዳለ እንዲሁ ነግራችሁኛል እና እዚህ አካባቢ ማለትም እናንተ የምትኖሩበት አካባቢ ላይ በአምቦ ከተማ ማለቴ ነው እንደናንተ ያለ ወጣት ወደ ሱስ እንዲገባ የሚገፋፉት ምንድናቸው? ምንድነው ያስተዋላችሁት? ወደዛስ እንዲገቡ ያደረጋቸው ምክንያት ምንድነው ብላችሁ ታስባላችሁ? እነዛ ምክንያቶች በቂ ናቸው ወይ ወደ ሱስ ለመግባት? ከሮባን ጀምራለን።
እንደኛ እንደ አምቦ ከተማ ካየን አንደኛ ወጣቱ ለምንድነው ወደ ሱስ ዓለም የሚገባው ካለን መዋያ ካጣ፣ ሁለተኛ የጓደኛ ግፊት፣ ሶስተኛ ትምህርት ቤቶች በስርዓት የፋሚሊ ጉዳይ ቤዝ ሆኖ ምክር ከማጣት የሳይኮሎጂ ብስለት ከማጣት እና ደግሞ ሱስ ምን እንደሆነ የሚለውን በደንብ ካለማወቅ የተነሳ ብዙ ወጣቶች ወደዛ ዓለም ይሄዳሉ። እናም ደግሞ ስልጣኔ የሚባለውን ደረጃ በዛ ማሰብ፣ በሱስ ብቻ ማሰብ ግን ዓለማችን ካለችበት ነባራዊ ሁኔታ ካለመረዳት እና ደግሞ በ21ኛ ሴንቸሪ የሚሆነውን ነገር ካለማወቅ የተነሳ የኛ ከተማ ወጣቶች በሱስ ዓለም ውስጥ ሲዘፈቁ ሲገቡ አይቺ ወጣለው በማለት በቀላል ሁኔታ በዛ በሱስ ተይዞ ህይወታቸውን እስከማጣት ቤተሰባቸውን እስከመረበሽ ለብዙ በቀላል ባሌ ለጎዳና ይደርሳሉ ማለት ነው።
በመኖርበት በአምቦ ከተማ ውስጥ አንደኛ ወጣት ወደዚህ እንዲገባ የሚያረጋግጥ ሰበብ አንዱ አንደኛ ፋሚሊ ልጁን በስርዓት አለመቆጣጠር ኮንትሮል አለማድረግ፣ ሁለተኛ ላይ ደግሞ ተምሮ ስራ አጥነት በሱ ንዴት ይገባል። አሁን እዛ ጋር ወጣቱ የወጣቱ ይውልበት ቦታ ይዝናናበት ቦታ እንኳን ወይ ደግሞ ይዶ ጭንቅላቱን እንኳን የሚያድስበት ቦታ ያሰበውን እንኳን ወይ የተመኘውን ነገር እንኳን መስራት የሚሆን እሱን እንኳን በቂ ያለ መሆኑ ነው። ወቢ
ሱስ አይመስልም። በመጀመሪያ ደረጃ ወደዚህ ነገር ሲገቡ ወጣቶች ቀስ በቀስ ደግሞ ይህን ሱስ እየተላመዱ በመሄድ ሌላ ጓደኛም መፍራት አለ። ጓደኛ ደግሞ አንዱ ጥሩ አለ መጥፎም አለ። ያ መጥፎ ጓደኛ ወደዚህ ሱስ የሚገፋፋ አለ። ያው እንግዲህ ሱስ አይዘኝም በሚለው አንዳንዱ በሂደት ወደዚህ ይገባል። በሁለተኛ ደረጃ ደግሞ ወደዚህ የሚያስገባው የስራ አጥነትና ተስፋ መቁረጥ፣ የተስፋ መቁረጥም ወደዚህ ሱስ የሚያጠናክርና ይህን ሱስ የሚያላምድ ነው። አንዳንዱ በንዴትም የሚገባ አለ። ግን ሱስ ማለት በባህሪው በሂደት እየተላመደ በመሄድ ተስፋን እያጨለመ የሚሄድ ባህሪ ነው ያለው።
ያም ወጣት የት ነው የሚውለው? ጓደኞቹ የት ነው የሚውሉት? ጓደኞቻችሁ ሱስ የሚያበረታቱ ነገሮች ምን ያህል ናቸው? ምንድን ናቸው?
አንደኛ በዚህ በእኛ ከተማ ወጣቶች የሚያዘወትሩበት ኤሪያ የለም። ያ አለመኖሩ ደግሞ ድብርትን 24 ሰዓት ከቤተሰብ ጋር ተቀመጥ ማለት ለነዛ ወጣቶችም የሳይኮ የብዙ ጫና ነው። የሚውሉበት የጫት ቤቶች፣ እነዚህ የሽሻ ቤቶች ተደብቆ በአንዳንድ በግሪን ኤሪያ ጫካ በሆኑበት ቦታ እንደዚህ አይነት ኤሪያ ውስጥ ቦታ ላይ ነው የሚውሉት በአብዛኛው። ያ ደግሞ እየተስፋፋ መጥቷል። አምራቹ ኃይል እና ደግሞ እቺን ሀገር ይረከባል የምንለው እኛም በዛ ቦታ መገኘታችንን ነው ያስተዋልኩት።
ምን ያህል ደስተኞች ናችሁ አሁን በምታደርጉት ነገር? አሁን ገንዘቡን ከየት ነው የምታገኙት? ገንዘቡን ብታጡ ምንድን ነው የምታደርጉት?
ያው ሱስ የሆነ በዛ ሰዓት ደስ ሊል ይችላል፣ ግን ደግሞ ልክ ብር ስናጣ መናደድ፣ ከሰው ጋር አለመግባባት፣ መነጫነጽ ማሳየው ማለት ነው። እኔ በበኩሌ ግን ምንም ብዙ ደስተኝነቱ ያስደስታል ብዬ አልወስድም። እኔ ግዴታ ስለሆነብን ነው እንጂ ማለት ነው። ሲጀመር እኛ ስራ አጥ በመሆናችን ሰው ላይ ተደግፈን ነው ህይወታችንን የምንመራው ስለሆነ ቤተሰብ የሻይ ብሎ ከሚሰጠን ካልሰጡን ደግሞ ከነሱ በመስረቅ እና ደግሞ ከአካባቢያችን ዘመዶች ምናምን በመቀበል አንዳንድ እቃዎችንም በመሸጥ ነው ሱሳችን የምናራምዱ።
ጫላ በማረገው ነገር ደስተኛ አይደለሁም እኔ በበኩሌ ማለት ነው። ለምን ሱስ እንደ ጎዳኝ ስለማቅ ኢቭን ስራ እንኳን አስጠልቶኝ ከቤተሰብ ጋር እንኳን አለመግባባት የባህሪ ለውጥ አምጥቶብኛል። ከዛ የበለጠ ደግሞ በኢኮኖሚ በብር አሁን ለምሳሌ እኔ ብር ሳጣ ኢቭን መናገር ሁላ ማለት ነው ከሰው ጋር አልግባባም። ደግሞ ያ ሳጣ ደግሞ ይዤ ወደ ምንድን ነው የምገባው? ፋውል መስራት ማለት ነው። የሆነ ጥፋት አጠፋለሁ። የቤት እቃም ከሆነ እሱን እንኳን በድብቅ ሽጬ እንደ ዘረፋ ነገሩ ያለ ነገር ትናንሽ ነገሮች ነው ለጠቅሜ ያን ሱስ አደርግበታለሁ ማለት ነው። ይሄን ያህል ጎርቶኛል ማለት ነው። ወቢ
ያው ወደዚህ ሱስ ስገባ በመጀመሪያ ደረጃ ለጊዜያዊ ደስታ ሊሰጥ ይችላል። ጊዜያዊ ደስታ ደግሞ የትም አያደርስም። የገንዘብ ምንጭ እንኳን ከቤት ጀምሮ ከተለያዩ አካባቢ ገንዘብ ማጥፋት ነው እንጂ በዚህ ሱስ ምንም የወደፊት ተስፋ ምንም የምናይበት ነገር የለም። ኋላ ቀርነትና እኩያ በታች የሚያደርግ ነገር ነው ሱስ እንጂ ያው ጊዜያዊ ደስታ የሚሰጥ ነገር ነው እንጂ ዘለቄታዊ ነገር የለውም ለህይወታችንም ሆነ ለኛ።
ምን አሳጥቶኛል ትላለህ?
በመጀመሪያ ደረጃ በፊት ከሰው ጋር እንኳን መግባባት ችሎታ በጣም ጥሩ ነው። ከቤተሰብ ጋር ጀምሮ ከአካባቢ ጋር ጀምሮ ወደዚህ ሱስ ከገባ በኋላ ጀምሮ ያው ኮንፊደንስ ማጣት የተለያዩ ባህሪዎች ራሴ ላይ አይቻለሁ። እኔም ከአካባቢ ሰው ጋር የሆነ በቃ በምገኝበት ቦታ ያለመገኘት እንዲህ አይነት ህይወት ውስጥ አስገብቶኛል።
እኔ አንደኛ ከሳይኮሎጂ ጫና ብዙ ነገር በፊት የሆነ ኮንፊደንስ ኖሮኝ እንደማንም ሰው ፊት ለፊት ቆሜ የማውራት መፍትሄን የመጠየቅ ያን ኮንፊደንሴን አሳጥቶኛል። ሁለተኛ ደግሞ ስራ ለመስራት ብፈልግ ያ የሱሴ ሰዓት ከደረሰ ስራውን መተው ነገ ይደርሳል በማለት ጊዜን በማቃጠል ስፖርት ከመውደድ እመኛለሁ። ስፖርት ለመስራት ግን ያን አቅሙን ሞራሉ ከውስጤ አሳጥቶኛል።
ወደዚህ ፕሮግራም ስንመጣ ይሄንን ሱስ ለማቆም ጥረት ያደረጋችሁ መሆናችሁን ነግራችሁኛልና ምን አይነት ጥረት ነው ያደረጋችሁ ያላችሁት? ምን ቢደረግ አንድ ወጣት አንድ ታዳጊ ወደዚህ ህይወት እንዳይገባ ማድረግ ይቻላል? እንዴት መከላከል ይቻላል? የገባን ሰውስ ከህይወታችሁ ተነስተታችሁ እንዴት ሊወጣ እንደሚችልም እንዲሁ ምክር ሐሳብ እንድታቀርቡ ነው። ከጫላ ጀምራለሁ።
አሁን እኔ ከዚህ ሱስ ውስጥ ለመላቀቅ ጥረት እያደረኩ ነው። ለምሳሌ አሁን ድሮ ቀኑን ሙሉ አሁን በቃ ሁሌ ነው መቀመው። ከዛ በኋላ ከቃምኩ በኋላ ደግሞ መጠጣለሁ። አሁን ግን ሙሉ በሙሉ ማቆም ትንሽ ሊከብደኝም በሳምንት ሁለት ቀን አርግያለሁ። መጠጡን ደግሞ ጭራሽ ራሱ ትቼዋለሁ ማለት ነው። አሁን በዚህ ባለውበት ጥረት እያደረኩ ያለሁት ማለት ነው። በቃ ድሮውን ስራ ግዴታውን ስራ እኔም ፈልጎ ቤት የሚመጣ ይመስለኝ ነበር ማለት ነው ድሮ። አሁን ግን በቃ ከዚህ መላቀቅ ጥረት ያረኩ ስራን ራሱ ያገኘሁትን ስራ መስራት በአለኝ ሙያ ሰዓቴን ሁላ በዛ ሰዓት ላይ ያሳለፍ ዴሊ በቃ እዛ ጫት ቤት ምናምን ሳሉን እንደዚህ ጥረት ያረኩ ነው ማለት ነው።
ያው ከዚህ ሱስ ለመውጣት በመጀመሪያ ደረጃ ቁርጠኝነት ይጠይቃል።
አንተም ያረክ ነው?
ያው እኔም ከዚህ ሱስ ለመውጣት በጣም የራሴን ጥረት እያደረኩ ነው ራሴንም በማሳመን። በመጀመሪያ ደረጃውን ድሮ ያልባሌ በጣም ነው የምጠቀመው የነበረው። አሁን ቀስ በቀስ ከዚህ ሱስም ለመውጣት ጥረት እያደረኩ ነው። በፊት ዴሊ ነው የምቀመው፣ ዴሊ ነው ማጨሰው። አሁን በትንሹም ቢሆን እየቀነስኩ ነው ያለሁት። ከዚህ ሱስም ለመላቀቅ የራሴን ጥረት ራሴን በማሳመን እየጣርኩ እገኛለሁ። ለወጣቶችም ማስተላልፈው የሆነ ነገር በቃ ተስፋ በመቁረጥ የተለያዩ ቦታ በሰዎች ጋር በመዋል ወደዚህ ሱስ ቀስ በቀስ ስለምንገባ፣ ሱስ ማለት በመጀመሪያ ደረጃ እንደ ቀልድ የሚጀመርና በኋላም ህይወትን የሚያመሰቃቅል ባህሪ ያለው ነው። ለዚህም ወጣቶች ከዚህ በመማር ቀስ በቀስ ሱስ ውስጥም ያሉ ሰዎች ራሳቸውን በማሳመን መውጣት ይችላሉ። ያልጀመሩ ወጣቶች ከኛ በመማር ወደዚህ ነገር ውስጥ እንዳትገቡ የሚል የራሴን መልእክት አስተላልፋለሁ። እናም የሱስ ትርፍ ህይወትን ማመሰቃቀል፣ ኋላ ቀርነት፣ ከእኩያ መቅረትን ነው እንጂ ምንም ጊዜያዊ ተስፋ የሚሰጥ ነው። ለዚህም ወጣቶች ወደ ሱስ መግባት የለባቸውም የሚል መልእክት አለኝ።
እኔ ይህን ሱሱን ለመተው ብዙ ጥረት እያደረኩ ነው። በመጀመሪያ ሰዓቴን ማስተካከል ላይ ነው እየሰራ ያለሁት። በአንድ ቀን 24 ሰዓት አለው። 24 ሰዓት ውስጥ ደግሞ 12 ሰዓትን በእንቅልፍ እንትን ብል 12 ሰዓት የቀሩትን ደግሞ ያን አከፋፍዬ ቤተሰቤን በስራ የማገዝ፣ ቤት ውስጥ ስራ ካለ መስራት፣ ፊልሞችን በማየት ለምን ጊዜ ደግሞ ምንም ማንሰራ ካልሆነ ይደብራል። ሲደብር ነው ያ ሱሱ ራሱ ትዝ የሚለን። አሁን ግን በፊልም ቤተሰብ በማገዝ እና ደግሞ መጽሐፍ በማንበብ ጊዜን ለማሳለፍ እየጣርኩ ነው ማለት ነው። እኔ ለወጣቶች የምመክረው ሱስ ማለት ማወቅ አይደለም፣ እድልና አይደለም። እኛ ደግሞ አሁን ላይ ያለን ወጣቶች ሁሉም ነገር ኮምፒቲሽን በሆነበት ዘመን ውድድር ነው። ያው የሚወዳደር ይቀጥላል። የራሱን ሰዓት ግን ማኔጅ አርግቶ ማይቀጥል ሰው ደግሞ ራሱንም ቤተሰቡንም ሀገሩንም ስለሚጎዳ ከሱስ ዓለም ወጣቶች በመራቅ መልካምነትን ሰርተን ለቤተሰባችንም ለሀገራችንም መሆን ስለምንችል፣ ጓደኛ ደግሞ እንደዚህ እንትን ሚል ካለ በመመካከር ግልጽ የሆነ ነገር በመናገር መመለስ፣ ሁላችንም ትምህርት እየሰጠን እና ቤተሰባችንን የሚለንም ካዳመጠን ትልቅ ቦታ እንደርሳለን እላለሁ።
ከቤተሰብ ከማህበረሰቡ ከመንግስት ምን ይጠበቃል?
ወጣቱ ወደ ሱስ እንዳይገባ ማድረግ ያለበት ነገር አንደኛ ወጣቱ ስራ አድል ማለት ነው። አሁን ስራ ሲባል አንዳንድ ሰው ቢሮ ብቻ ወይ የሆነ የመንግስት ስራ ብቻ ይመስለዋል። ያ ስራ ራሱ ሞልቶ መታየት አለበት ማለት ነው በሀገሪቱ ላይ ማለት ነው። ወጣቱ ወደ ሱስ እንዳይገባ ለምን እዚህ ጋር ወጣት ግቢ ዩኒቨርሲቲ ጨርሶ ይመረቃል፣ ኮሌጅ ጨርሶ ይመረቃል። ከዛ በኋላ ግን ወደ ስራ ሊፈልግ ሲመጣ ስራ በቃ እድሉ የለውም። ለምን የሆነ ስራ እንኳን ቢወጣው የአንድ ሰው የሁለት ሰው ነው ቢወጣው፣ ያ ነገር ደግሞ እዛው በውስጥ አውቂነት የሚያልቅ ነገር አለ። ወጣቱ ብዙ ንዴት ይዞ ሀገሪቱ ላይ
ያሉን ነገር መንግስት በሰፊው ወጣቱ የሥራ ዕድል ፈጥሮለት ከመንግስት እና ሁለተኛ ደግሞ የሆነ በቃ አንድ አሁን ለምሳሌ በአካባቢያችን በአምቦ ከተማ ወጣ እንኳን ምትሉበት ቦታ የሆነ ሰርተ እንኳን ገብተ ተደሰተ እንኳን የሆነ ነገር ምታደርገው አሁን በጣም ጠባብ ነው ማለት ነው።
ያው ቤተሰብ በመጀመሪያ ደረጃ ልጆቹን የት ይውላሉ የትስ ከማን ጋር ይውላሉ በሚለው ልጆቻቸውን መቆጣጠር እና የት እንደሚውሉ መከታተል አለባቸው። በሁለተኛ ደረጃ ቤተሰብ ለልጁ የሥራ ዕድል መፍጠር አለበት በተቻለው መጠን። መንግስትም ደግሞ በተቻለው መጠን የማዘውተሪያ ቦታ የተለያዩ በቃ የሥራ ዕድል ፈጠራ የሚሰጥ በመደራጀትም በተለያዩ ሁኔታዎች ወጣቶች ወደዚህ ሱስ እንዳይገቡና ትውልዱ ተስፋ እንዳይቆርጥ እና ተስፋ እንዲታየው መንግስትም የራሱ ድርሻ አለበት፣ ቤተሰብም የራሱ ድርሻ አለበት። ወጣቱም በመጀመሪያ ወደዚህ ሱስ ያለ መግባት ነው። በሁለተኛ ደረጃ ደግሞ ከገባ ደግሞ ከዚህ ሱስ ለመላቀቅ የራሱ ቁርጠኝነት እና ስለ ልቦናዊ ራሱን በማሳመን ከዚህ ሁኔታ መውጣት ይችላል።
ከቤተሰብ ሊጀምር ከቤተሰብ የሚጠበቀው ግዴታ አለ። ያ ግዴታ ደግሞ ልጁን በአግባቡ የት ነው የሚውለው፣ የት ነው እንቅስቃሴው፣ ምን አይነት ነው እና ደግሞ ግልጽ ውይይት በልጆቻቸውና በቤተሰብ መሀል ሊኖር ይገባል። የልጁን ፍላጎት በአቅማቸው የመመለስ ግዴታ አለባቸው ማለት ነው። ከዛ ውጪ ልጄ እንዲህ ነው ሱስ አለበት ምናምን ብሎ ከማውራት ከማግለል፣ ህብረተሰቡም ደግሞ የአካባቢው ህብረተሰብም ከማግለል በፖዘቲቭ መልኩ አይቶ ወደ መልካም መመለስ መምከር፣ ወደ እምነት ቤት መውሰድ፣ ከዛ መልካምነትን መማር ማስቻሉ ያለበት በመንግስት ደረጃ ሲስተምን ሊድ የሚያደርገው መንግስት ስለሆነ አንደኛ ትውልድ ላይ ነው መስራት ያለበት። ፕሮጀክት ብሎኬት መደርደር ወይ መንገድ መስራት ከሱ በፊት ትውልድ ሲኖር ነው ሁሉም ነገር የሚኖረው። ምንም ድርድር ውስጥ የማይገባው የሰው ልጅ ህይወት ነው። የሰው ልጅ ህይወት ደግሞ መቀጠል የሚችለው ሰላም ካለ ነው። በሱስ ያልተያዘ ዜጋ መፍጠር ከቻልን ሁሉም ነገር ሊመጣ ይችላል። ግን ያን ካልፈጠርን በከተማው ላይ ውንብድና፣ ትላልቅ ወንጀሎች በዛው ልክ ሊስፋፋ ስለሚችል መንግስት ከየትኛውም ፕሮጀክት በላይ የወጣትን ማዕከል ማስፋፋት፣ ወጣት የሚውልበትን የጌም ዞኖችን አስፋፍቶ የሱስ እና አልባሌ ቦታዎችን በህግና በደንብ መሰረት በማድረግ እየተከታተለ እርምጃ እየወሰደ ያን ነገር ማጥበብ ከቻለ ይሄ የምንለው ነገር ባይጠፋም በብዛት ሊቀንስ ይችላል ብዬ ነው የማምነው።
ወጣት ሮባ፣ ጫላ፣ ወቢ ሶስታችሁም በሱስና መዘዙ ዙሪያ ተወያይታችሁ ለወጣቶች ሐሳባችሁን የተሰማችሁን ነገር ስለደረሳችሁ በጣም አመሰግናለሁ። በቪኦኤ ስም ሌላ ጊዜ እንዲሁ ደግሞ ተመልሰን ጥረት ላይ እንዳላችሁ ነግራችሁኛል ወይ ሱሱ ከቆመ በኋላ እንዲሁ እንዴት ከዛ ነገር እንደተላቀቃችሁ ለሌሎች ወጣቶች መልእክት እንድታስተላልፉ እንደምጋብዛችሁ ባለሙሉ ተስፋ ነኝ። በጣም አመሰግናለሁ። ጊዜ አይስጥልኝ።
አመሰግናለሁ ናኮር። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ቀደም ብዬ በመግቢያ ወደ አስተዋወቅኩት ሰፋ ያለ ቅንብር ነው መስዳችሁ፣ አሜሪካና ጦርነቶቿ። በጦርነቶች ታሪክና ዩናይትድ ስቴትስ በዘመናዊ አካሄደቻቸውን ጦርነቶች በተከታታይ የሚተርክ ዝግጅት ነው ሰለሞን አባተን ያሰናዳው። የመጀመሪያው ክፍል አሁን ይሰማል።
ጦርነት የሁከቶች ሁሉ እናት ሁከት ነው።
ያልታወቀ ተናጋሪ
ሰላም ከሌለን ምክንያቱ አንዳችን የሌላችን መሆናችንን መርሳታችን ነው።
ማደር ቴሬሳ
ጦርነት ሁሉ ሰው የሚያስብ እንስሳ መሆኑ የመጥፋቱ ምልክት ነው።
ያልታወቀ ተናጋሪ የሰው ልጅና ጦርነት ጦርነት በሰው ልጅ ተፈጥሮ ውስጥ ያለ ክስተት ይሆን ልክ እንደ መሻት፣ እንደ ማዘን፣ እንደ መደሰት፣ እንደ ማፍቀር፣ እንደ መቅናት ወዘተረፈ ሁሉ ወይስ የተጫነበት የተማረው የመረጠው? አንዳንዶች እንደሚሉት የሰው ተፈጥሮ እየተራቀቀ መጥቶ በቤተሰብ በጎጥ በማህበረሰብ ያለ መደራጀት ውስጥ ሲገባ የግንኙነቱ መወሳሰብ የፈጠረበት አንዳች አባዜ መላ ምን? Scientific American የሚባል የምርምር ጽሑፎችን የሚያወጣ መጽሔት ባሰፈረው አንድ ሥራ መግቢያ ላይ በዚህ ጥያቄ ዙሪያ ምሁራኑ ለሁለት መከፈላቸውን ይጠቁምና ጭልፊቶችና እርግቦች ሲል ይጠራቸዋል። ምድቦቻቸውን በቅሪተ አካላትና ስር ወታሪክ ላይ የተመሰረቱ ጥልቅ ምርምሮች እንደሚጠቁሙት በጽሑፉ አባባል
በባህላዊ ሁኔታዎች ምክንያት የተነሳሱ የወል መጠፋፋት መገዳደል ምልክቶች የታዩት ባለፉት 12000 ዓመታት ውስጥ ነው።
በእነዚህ ዘመናት ውስጥ ጦርነት የሰው ልጅ ተፈጥሮ እስኪመስል ታሪኩ የጦርነቶችና እያሸሰቱ እየተጠራሩ የመተራረድ የመጨራረስ ሆኗል። ከጎሳ ግጭቶች እስከ ሃይማኖት፣ ከግጦሽና ከድንበር እስከ ሀገሮች፣ ከሀገሮች እስከ ዓለም ትርምስ የሰው ልጅ ታሪክ የጦርነቶች ታሪክ ነው። ከጋለ የግንባር ደም መፋሰስ እስከ ስውር ቀዝቃዛ ጦርነት፣ ከመደበኛ ውጊያ እስከ እርስ በርስ መተላለቅ ዓላማ ላለው ምክንያት መላው ለጠፋ የደም መፋሰስ አባዜ ከስልጣን ጥማትና ከበላይነት ቅዠት ስለ ሰላም ሲባል ጦርነትን ለማስቆም እስከሚገባበት ጦርነት። ጦርነት በመልክና በቁመናው በአይነት በአይነቱ እየተሰለፈ የሰልፍና የደም ድግስ ለሰው ልጅ ይግታል። ወጣቶችና ጎበዞች ይረግፋሉ፣ ሲቪሎች ያልቃሉ ይንገላታሉ፣ ሕፃናት ለከንቱ ሕይወትና ለመንከራተት ተላልፈው ይሰጣሉ፣ ይገበራሉ። ጦርነቶች የዓለምን ታሪክ በተለያዩ አቅጣጫዎች ለውጠዋል። አንዳንዶች ከጦርነቶች ውስጥ አይለውና ተለውጠው ይወጣሉ። አንዳንዶች ደግሞ በጦርነቶች ውስጥ ይጠፋሉ፣ ይንኮታኮታሉ፣ አሊያም ተዳክሞ ይወጣል። ጦርነቶች ከመዛግብት እስከ ቅዱሳን መጻሕፍትና መጣጥፎች ገነውና ጎልተው ሲነገርላቸው ታላላቅ የጦር አዝማቾች አንድም ገናና ሆነው አሊያም አውራ ጣቶቻቸው እየተቆረጡ ከየጠረጴዛው ስር ያሸናፊዎቻቸው ትርፍራፊና ውድቅዳቂ ለቃቃሚ ሆነው ሲነገርላቸው ወይም ሲነገርባቸው አይተናል። የሄለን ውበት የጫረው የአርባ ዓመታት ጦርነት እስከ ዛሬ ውርስ ሆኖን የሚኖረው የማራቶን ታሪክ ከክርስቶስ ልደት ቀድመው ከነበሩ ገድሎች ያገኘናቸው ናቸው እኮ። ጦርነቶች የዘመን ምልክት፣ የቦታ መለያ፣ የማንነት መገለጫ ሆነዋል። በሰገሌ ጊዜ ከተባለ ዕድሜ ለመቁጠር ካልሆነ ሰገሌ ቦታ መሆኑን ስንቱ ልብ ይላል? ኮሪያ ሰፈር የኮንጎ ዘማች ከጦርነት የመጡ አይደሉም? ወይም ቦታዎችን የጦር ግነት ወጧቸዋል? አድዋ ሲባል አድዌ ራሱ ካልሆነ በስተቀር ቀድሞ የሚመጣለት የጣሊያን ጦርነት የሆነ ጥቂት ይመስልዎታል? ካራማራ ሲባል እኮ ከሶማሊያው ዚያድ ባሬ ጋር የተደረገው ጦርነት ተራራውን ራሱን ሸፍኖታል።
እውነተኛ ወታደር የሚዋጋው ከፊቱ ያለውን ስለሚጠላ ሳይሆን ከኋላ ያለውን ስለሚወድ ነው።
ያልታወቀ ተናጋሪ
ጦርነትን ተቃውማችሁ ስትሰለፉ አልመጣም፣ ስለ ሰላም ስትወጡ አብሬያችሁ አደባባይ እቆማለሁ።
ማዘር ቴሬሳ
ጦርነት የሚያስከፍለውን ደም የሚያካክስ ዝና የለም።
ያልታወቀ ተናጋሪ
ጦርነት ቋንቋ የተሸነፈለት የሚሆነው ነገር ነው።
ማርግሬት አትውድ ገጣሚ፣ ደራሲና ተቺ።
ጦርነት ሁከት ነው። ሁከት ደግሞ ወዴት እንደሚነፍስ መገመት አይቻልም። ስለዚህ ከተቻለ ቢያስወግዱት የተሻለ ነው። ጦርነት አንጸባራቂም አማላይም አይደለም። አስጠሊታ አውሬ ነው። ተፈጥሮው ራሱ እኮ ሐዘንና መከራ ናቸው።
ዳላይ ላማ መንፈሳዊ ነው። እንዲህ እንዲህ ያሉ ብልህና መሪ ረቂቅና አስተማሪ ሐሳቦችና አባባሎች ቁጥርና ስፍር የላቸውም። ጦርነት ምን ያህል አስጠሊታ ምን ያህል መራር መሆኑን ለመነጋገር ሰው ከመሆን በላይ ምን ይተበቅ ይሆን? ቅዱሳን መጻሕፍቱም እኮ ቢሆን ሰማያዊ መልእክታቸው በበዛው ክፍሉ ጦርነትን ጥሉ የሚል ነው።
በአህዛብ መካከል ይፈርዳል፣ በብዙ አህዛብም ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይከተከታሉ። ህዝብም በህዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲያ አይማሩም
ተብሎ በነቢይ አልተነገረም? ወደ ቅዱሳን መጻሕፍት ብዙ ከዘለቀን ወይም ወደ ፍልስፎቹ የገባን እንደሆን መውጫ አይኖረንምና ወደ ታሪክ በጥቂቱ እንመለስ። ከጥንት ጥንቶቹ እስከ ዛሬዎቹ መሪዎች ደም የሚጠማቸው የሰው ልጅ መከራና ዋይታው የሚያዝናናቸው ወይም የኑሯቸውና የህሉናቸው መሰረት የሆነውን ያህል ጦርነትን አጥብቀው የሚጠሉና የሚጸየፉ ደግሞ ጥቂት አይደሉም። የዛሬይቱ ዩናይትድ ስቴትስ መስራች አባት ጆርጅ ዋሽንግተን ካኖሩልን መልእክቶች ከተናገሯቸው ወይም ከጻፏቸው ከ240 ዓመታት በኋላ አንድ ሁለቱን እናስታውስ።
ለጦርነት መዘጋጀት ሰላምን ለመጠበቅ እጅግ ስኬታማ ከሆኑ መንገዶች አንዱ ነው። ጦርነት ጠላትን የማጠብ ፍላጎታችንን የማሳካት ግብ ያለው የውከት አድራጎት ነው። የሰው ልጅ ወዳጆች ጦርነትን ባለበት ሁሉ ይረግሙታል፣ ያወግዙታል። ስለ ክፋቱና ስለ ጥፉነቱም እንመሰክር ዘንድ በዚህች ሀገር ውስጥ በእብሪት ምክንያት ወይም በዘፈቀደ እንዳንገባበትም እናውቅ ዘንድ የኖርነው ልምዳችን ብቁ ያደርገናል።
ደግሞም 16ኛው ፕሬዝዳንት አብርሃም ሊንከንም እንዲህ አሉ።
በመግደል ክብር የለም፣ ለማጥፋትም ቀና መንገድ የለም። በጦርነት ውስጥ አንዳችም በጎ ዜና የለም ከመቆሙ ወሬ በቀር።
አሜሪካና ጦርነቶቿ። ዩናይትድ ስቴትስ የዛሬዋ ምሉዕ ሀገር ሆና ከመፈጠሯ በፊት ከነበሩ ዓመታት አንስቶ የዚህች ሀገር ታሪክ ከጦርነቶች ጋር የተያያዘ ነው። ከ1775 ከ1783 ዓመተ ምህረት በአውሮፓ የዘመን አቆጣጠር ከተካሄደው የአሜሪካ አብዮት ጦርነት እስከ ሰሞኑ ለ20 ዓመታት የተጓተተ የአፍጋኒስታን ጦርነት ከመቶ ያላነሱ ለተራዘሙ ዓመታት የዘለቁና ለአጭር ጊዜ የተካሄዱ ውጊያዎችና ጦርነቶችን አስተናግዳለች ወይም ተሳትፋባቸዋለች። በእነዚህ ውጊያዎች ውስጥ አሜሪካ በቁጥር የማይነገር ሀብት ወድሞባታል። እጅግ ውድ የሆነውና የማይተካው የሰው ሕይወትና ደህንነት ግን ከሁሉም በላይ ነው። ወደ 3 ሚሊዮን የሚጠጋ ቁጥር ያለው ወታደር አንድም በቀጥታ በፍልሚያ ላይ አሊያም በተያያዙ ጉዳቶች ሞቷል፣ ቆስሏል፣ ጠፍቷል። የአሜሪካ የራሷና ከተሳተፈችባቸው የዓለም ጦርነቶች ብዙዎቹ አንድም የራሷን አንድም የዓለምን ገጽታ የታሪክን አቅጣጫ እስከ ወዲያኛው ለውጠዋል። የአሜሪካ አብዮት ጦርነት፣ የአሜሪካ የእርስ በርስ ጦርነት ወይም አሜሪካን ሲቪል ዋር፣ የ1812ቱ ጦርነት፣ የአሜሪካ ህንዳውያን ጦርነቶች፣ ሜክሲካን አሜሪካን ጦርነት፣ ስፓኒሽ አሜሪካን ጦርነት፣ አንደኛውና ሁለተኛው የዓለም ጦርነቶች፣ የኮሪያ ጦርነት፣ የቪየትናም ጦርነት፣ ቀዝቃዛው ጦርነት፣ የኢራቅ ጦርነቶች፣ የአፍጋኒስታን፣ የሶሪያ ጦርነቶች፣ በሽብርተኛነት ላይ የተከፈተ ዓለም አቀፍ ጦርነት፣ እንዲያው ጎላጎላ ያሉትንና ብዙ ሕይወት የጠፋባቸውን ህልውናዋን፣ ስነ ልቦናዋንና ህሊናዋን የተፈታተኑትን ለመጠቃቀስ ያህል እነዚህን አነሳሁ እንጂ ወደፊት ጠለቅ እያልን የምናያቸው ጦርነቶቿ ታሪኳ ምን ያህል ከጦርነት ጋር የተጣበቀና የተሳሰረ መሆኑን ያሳዩናል። አሜሪካ ለጦር ስትሰናዳ ወይም ስትዘምት የሚነሳው ንግግር ብዙ ነው፣ በድጋፉም በተቃውሞውም። ከቅርብ ጊዜ ትውስታ አንድ ሁለቱን ካነሳን የቪየትናምና የኢራቅ ጦርነቶች እስከ ዛሬ የዘለቁ ጠባሳዎችን የጣሉ ብዙ መፋተግ የነበረባቸው ናቸው።
I oppose the war in Vietnam because I love America.
የቪየትናም ጦርነትን መቃወመው ለአሜሪካ ባለኝ ፍቅር ምክንያት ነው። አሁንም እናገረው በንዴት ሳይሆን በፍጽጭትና ልቤ ውስጥ ባለው ሀዘን ነው። ከሁሉም በላይ ደግሞ ሞዳት ሀገሬ ያለም የምግባር አሪያ ሆና አትታይ ዘንድ ባለኝ የበረታ መሻት ምክንያት ነው። ይህንን ጦርነት ተቃውሞ የምናገረው በአሜሪካ በመከፋፈቴ።
I am disappointed with America.
የሲቪል መብቶች ተሟጋች ቄስ ዶክተር ማርቲን ሉተር ኪንግ ሚያዝያ 1959 ዓመተ ምህረት በኢትዮጵያ አቆጣጠር ኒውዮርክ። ብዙ አሜሪካውያን በቪየትናም ጦርነት ዛሬም ቢያዝኑም ልጆቿ ግን የሀገራቸውን ግዳጅ አልቀውም ወድቀውም ፈጽመዋልና በክብር ይታወሳሉ። ስለ ክብራቸውም ሐውልት ቆሞላቸዋል። ከ1964 በአውሮፓ የዘመን አቆጣጠር እስከ 1975 ዓመተ ምህረት በነበሩት 11 ዓመታት ውስጥ አሜሪካ በደቡብ ምስራቅ እስያ ካሰለፈቻቸው 3,403,000 ወታደሮች 90,320ው በቀጥታ ውጊያ ግንባር ላይና በተያያዥ ምክንያቶች ወድቀዋል። 153,303 ደግሞ ቆስለዋል። ዛሬ ከ6,200,000 በላይ የቪየትናም ጦርነት አርበኞች አሉ። የመጨረሻው የአሜሪካ ወታደር ከቪየትናም ሲወጣ የ13 ዓመት ልጅ የነበሩት 44ኛው የአሜሪካ ፕሬዝዳንት ባራክ ኦባማ የዛሬ 5 ዓመት በኦፊሴላዊ ጉብኝትና በወዳጃዊ ስሜት ሃኖይ የገቡ ጊዜ እዚህ የመጣሁት ያን የከበደ ታሪካችንን ያንን ያለፈ ጊዜ በልቦናዬ ይዤ ብልጽግናን ደህንነትን የሰው ልጅን ክብር አብረን ይዘን በመንራመድበት በወደፊቱ ላይ አተኩሬ ነው ብለው ነበር። እኒሁ ባራክ ኦባማ ገና አፍላ ፖለቲከኛ በነበሩበት የዛሬ 20 ዓመት አካባቢ የያኔው ፕሬዝዳንት ጆርጅ ቡሽ ልጅየው ኢራቅ ላይ ያነጣጠሩትን ዘመቻ አብርትተው ከሚቃወሙ ጸረ ጦርነት ተሟጋቾች አንዱ ነበሩ።
ጦርነትን በሁሉም ሁኔታ ብዬ በደፈናው የተቃወምኩ አይደለም። ዛሬ ይህንን የተሰበሰበ ሰው ሲመለከት ያገር ወዳዶች ወይም ያገር ፍቅር ስሜት ችግር እንደለብን አቃለሁ። እኔም የምቃወመው የተረገመ ወይም ትርጉምለሽ ጦርነትን ነው።
ሆኖም ግን ኃይሉ የጦር ኃይሎቹ ጠቅላይ አዛዥ ስልጣኑም እንዲሁ በመግተና በመፋተግ የሚኖረው የተወካዮች ምክር ቤቱ ነውና ጦርነቱ ከመካሄድ አልቆመም። ከመጋቢት 11995 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር እስከ 292004 ዓመተ ምህረት ለ8 ዓመታት ከ9 ወር የተካሄደው ጦርነት ሲያበቃ 4507 ልጆቿን አጣለች። 32,292 ቆስለውባታል። ዩናይትድ ስቴትስ አሜሪካ ዛሬም ጦርነት ላይ ነች። ዓለም አቀፍ ጸረ ሽብር ጦርነት። ጦርነቶቹ ላለፉት 250 ዓመታት መልካቸውንና ቦታቸውን እየቀያየሩ ተካሂደዋል። በምንም ሁኔታ ይካሄዱ በምን ውጤታቸው ምንም ይሁን ምን አሜሪካ እነሆ በልጆቿ ሕይወት ገና ታፍራና ተከብራ የነጻዎች ሀገር የጀግኖች መኖሪያ ሆና ቀጥላለች። አሜሪካና ጦርነቶቿ ምንነታቸው ውጤታቸውና ትርጉማቸው ከዝርዝር መረጃዎችና ከመሆራን ትንታኔ ጋር ይቀጥላል።
ሰለሞንን በግሩም ዝግጅቱ አመሰግናለሁ። አድማጮች የተከታተላችሁት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የቅዳሜ ህዳር 25 2014 ዓ.ም ዝግጅታችንን ነው። ዝግጅታችንን ወደ ማጠናቀቁ እየተቃረብን ነው። ታዲያ ለምሽቱ ከተመረጡ ዜማዎች ድምጻዊው ዳዊት ሰንበቶ ሆነብን ትዝታ ይለናል።
ጀብ ባለ ስፍራ ስንጫወት ያኔ ሆነን እንጂ ባንድ ልብ አርፈን ባንድ ልብ አርፈን አብረን የሰ
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ሰናብታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን ሰላም፣ ደህና ደሩ። Let me ask for the reason.